የደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ክልል ገዢ የሆነው የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ጉባኤውን ዛሬ አጠናቋል። ጉባኤያችሁ ምን ወጣው ሲል እስክንድር ፍሬው የንቅናቄውን ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ሞገስ ባልቻን ጠይቋል።
ጥሩ። በዋነኝነት በሶስት መሰረታዊ ጉዳዮች ላይ ነው የክልሉ አመራሮች ውይይት ያደረጉት። የክልሉ አመራሮች ስንል በክልሉ ያሉ ሁሉም የወረዳ፣ የከተማ አስተዳደር፣ የዞን የፊት አመራር የምንላቸው ናቸው። 339 የሚደርሱ አመራሮች ይህንን መድረክ ተሳትፈዋል። በሶስት መሰረታዊ አጀንዳዎች ላይ ነው ውይይት ማድረግ የቻል ነው። አንደኛው አገራዊና ክልላዊ ወቅታዊ ፖለቲካ ሁኔታው ነው። አጠቃላይ ያለንበት የሀገራዊ የፖለቲካ እንቅስቃሴው፣ በክልሉ ውስጥ ያለው ሁኔታ ከጸጥታ ሁኔታችን ጋር ጭምር በማንሳት አንድምታውን በውሉ የመገንዘብ በዛው ደግሞ የአመራር ሚና እንድንወጣ የሚያስችል ዝርዝርና ጥልቀት ያለው ውይይት ነው። ሁለተኛው አዲስ ክልል ሆነን እንደራጅ የሚል ጥያቄዎች በዞኖች እየቀረበ ያለ መሆኑ ይታወቃል። በርከት ያሉ ዞኖች በክልል እንደራጅ ብሎ በምክር ቤቶቻቸው አስወስኗል። የህገ መንግስታዊ መብታቸው ነው።
10 ይሆናሉ። አቶ ሞገስ፣ የክልል እንደራጅ ጥያቄ ያቀረቡ ዞኖች ከ21 10 ናቸው።
13 ዞኖች በዚህ መንገድ ወስኖ ጥያቄያቸውን አቅርበዋል ለክልሉ ምክር ቤት ማለት ነው። እነዚህ የቀረቡ ጥያቄዎችን በተመለከተ ባልተለመደ ሁኔታና ስፋት ባለው ሁኔታ የቀረበ ከመሆኑ ጋር ተያይዞ ዝርዝር ጥናት ማድረግ አስፈላጊ ወይ ስለነበረ ህገ መንግስታዊ መብቱ እንደተጠበቀ ሆኖ የእነዚህ ጥያቄዎች መንስኤዎች ምንድን ናቸው የሚለው በተሟላ መንገድ ሳይንሳዊ በሆነ መንገድ ማጥናት ስለሚያስፈልግ ከመወያየታችን በፊት ይህ ጥናት እንዴት እንመለከተው፣ አጠቃላይ ካለንበት ሀገራዊ ሁኔታ ክልላዊ ሁኔታም ተነስቶ በምን አግባብ ነው ማየት አለብን? ኃላፊነታችን ምንድን ነው? እንዴት ነው ጉዳይ የህዝብን ጥቅም ሊያረጋግጥ በሚችል መንገድ መመልከት ያለብን የሚል ሁለተኛው ፐርስፔክቲቭ ጽሁፍ ተዘጋጅቶ እሱ ላይ የመወያየት ነው። ሶስተኛው ለተባለው ዝርዝር ጥናቱ ለአመራሩ ቀርቦ ጥቅሙ፣ ፋይዳው፣ አጠቃላይ ከህዝብ አንጻር ያጎናጽፍ የሚችላቸው ጥቅሞች ምንድን ናቸው፣ የነበሩ ጉድለቶች ምንድን ናቸው የሚለውን ዝርዝር ተመራማሪዎችም ጥናቱን የተነተኑበት ለጥናቱ ምክር ሀሳብ ያቀርቡበት አማራጭ ብሎ ያነሷቸው ጉዳዮች አቅርቦ እዚህ ላይ አመራሩ በሰከነና በተረጋጋ ሁኔታ እንዲወያይ ያስችላል። እነዚህ ሶስት መሰረታዊ ጉዳዮች ላይ ነው ላለፉት 7 ቀናት የክልሉን ከፍተኛ አመራር በዚህ በሐዋሳ ከተማ ውይይት ሲያደርግ የነበረው ማለት ነው።
አቶ ሞገስ፣ እንግዲህ ጥናቱ ላይ እንቆይና የክልል እነሆን ጥያቄዎች ከ13 ዞኖች መቅረባቸውን ገልጸዋል። እርስዎም እንግዲህ በሂድን ጥናቱን እንዲያጠና ያዘጋጀው ቡድን ሰሞኑን የጥናቱን ውጤት ይፋ አድርጎ ነበር። እርስዎም እንደሚያውቁት ለመገናኛ ብዙሀንም በአንደኛ አማራጭነት ያቀረበው ደቡብ አሁን ባለው ሁኔታ አንድነቱን ጠብቆ አንድ ክልል ሆኖ መቀጠሉ የተሻለ አማራጭ ነው ብሏል። ሁለተኛነት ያቀረበው ደግሞ ሁለትና ከሁለት በላይ የሆኑ ክልሎች እንዲፈጠሩ ደቡብ ቀርቶ የሚል ነው። ሶስተኛው ጥያቄዎችን በጊዜው ማሳደር የሚል ነው ይፋ ያደረጉት። በዚህ ላይ ውሳኔ ላይ ደርሳችኋል? በአሁኑ ስብሰባ ከነኝ ከሶስቱ አማራጮች ለደቡብ የሚያዋጣው ይሄ ነው በሚል የጋራ መግባባት ላይ የተደረሰ ነገር አለ?
እንግዲህ እነዚህ አማራጮች ዝም ብሎ አማራጭ ብቻቸው አይደሉም። አማራጮቹ በውስጣቸው ጠንካራ ጎን፣ ደካማ ጎን በዝርዝር ተመልክተዋል። እያንዳንዱ የቀረቡ አማራጮች የራሳቸው ጠንካራ ጎንና የራሳቸው ደካማ ጎን አላቸው። እነዚህ ጠንካራ ጎንና ደካማ ጎናቸውን ከህዝብ ጥቅምና ዘላቂ አብሮነት ጋር መመዘን ነው ማለት ነው። የአመራር ስራ ሊሆን የሚችል እሱ ነው። ምርጫዎቹ እንደ አማራጭ ሆነው ይቀርበዋል። ከዚህ አንጻር ባለቤቱ ህዝቡ ቢሆንም ህዝቡ በቀጣይ በቀረቡ ጉዳዮች ላይ እነዚህ አማራጮች አሉ። ከነዚህ አማራጮች ጥቅማቸውና ጉዳታቸው ይህንን ይመስላሉ። የትኛው ላይ ነው የሚያመዝኑ የሚለው ነገር አመራር ሀሳብ ይዞ ማታገል ይገባዋል ማለት ነው። ከዚህ አንጻር አመራሩ ይጠቅመናል። በተለይ አብሮነት፣ አብሮ መቀጠል አቅም ነው፣ ጉልበት ነው። የበለጠ ፖለቲካዊ፣ ኢኮኖሚያዊ ፋይዳ አለው። አንድ ዞን ውስጥ ያሉ ህዝቦች ከሌሎች ህዝቦች ጋር አብሮ በመኖራቸው የሚያገኛቸው ጥቅሞች አሉ። እነዚህ ጥቅሞች ፋይዳቸው የጎላ ከመሆኑ ጋር ተያይዞ እነዚህ ጉዳዮች ላይ በአግባቡ ቀጣይነት በተሞላ መንገድ የማስገንዘብ የማስረዳት ዝርዝር መድረኮች ይኖራሉ ማለት ነው። እሱ ላይ አመራሩ የተሟላ ግልጸኝነት እንዲጨብጥ የማድረግ ስራ ተሰርተዋል ማለት ነው።
ህዝቡ እንዲወያይበት ነው የምታስቡት? በአማራጮቹ ላይ ህዝቡን ለማወያየት ነው የወሰናችሁት? በቀረቡት የጥናት ቡድኑ ባቀረባቸው አማራጮች ላይ
ህዝቡማ እኮ ህዝቡ ህገ መንግስታዊ መብቱ ነው። ህገ መንግስቱ የብሔረሰብ ምክር ቤት ሆኖ በክልል ልደራጅ ብሎ ከጠየቀ በክልል ህገ መንግስቱ መሰረት መስተናገድ ህገ መንግስታዊ መብቱ ነው። ይሄ ወደዚህ ህገ መንግስታዊ መብቱ ከሚሄዱ በፊት ጥናቱ ይዞ የመጣቸው ግኝቶችን የማስገንዘብ የማስረዳት አመራሩ ኃላፊነት ይሆናል ማለት ነው እንጂ ጥርሶ የተቀበል ብሎ ሊሄድ የሚችልበት እድል አይኖርም ለህዝቡ ማለት ነው። አመራሩ ወደ ህዝቡ ሲመጣ እያንዳንዱ አማራጮች እነዚህ ናቸው፣ ጥቅማቸውና ጉዳታቸው እነዚህ ናቸው። እነዚህ አማራጮችን በወሳኝ መንገድ የመጣው ራሱ ህዝቡ በጥናቱ ተሳታፊ የሆኑ ህዝቦች የሰጡት አስተያየት ነው፣ ሀሳብ ነው። ወደ 17621 መሆኑ ሰዎች ናቸው በዚህ ጥናት ላይ የተሳተፉት። የተለያዩ የህብረተሰብ ክፍሎች፣ ወጣቶች፣ ሴቶች፣ አርብቶ አደሩ፣ አርሶ አደሩ፣ ምሁሩ፣ አመራሩ ጭምር የተሳተፉበት ነው እና በርካታ ተሳታፊዎች የተሳተፉበት የጥናት ውጤት ከመሆኑ ጋር ተያይዞ መፍትሄ አማራጮችንም ያቀረቡት ራሳቸው የጥናት ተሳታፊዎች እንደመሆናቸው መጠን አብዛኛው የጥናቱ ተሳታፊ ደግሞ ክልሉ አንድ ሆኖ ቢሄድ አብሮነት ቢቀጥል ጥሩ ነው የሚል ስላሉ፣ በሌላ መንገድም ደግሞ ጉዳት አለው ብሎ ያቀረቡት ያለበት ስላለ እነዚህም በድርድር ህዝቡን በየደረጃ በምንፈጥራቸው የውይይት መድረኮች የማዋያ ህዝቡ በጉዳዩ ላይ ጥልቀት ያለው ክርክር አስተያየት እንዲሰጥና መጨረሻ ህዝቡ የሚስማማባቸው ጉዳዮችን ይዞ የአመራር ስራ የማስፈጸም ጉዳይ ይሆናል ማለት ነው።
አቶ ሞገስ፣ አማራጭ አንድ ላይ እንደቆይ ምሁራኑ በደሂድን ጥናት እንዲያጠኑ ከደረጉት ምሁራን አንደኛ አማራጭ በደቡብም የበለጠ የሚያዋጣው ያሉት አንድ ሆኖ መቀጠልን ነው። አሁን በተለይ የሲዳማ የክልል እንሁን ጥያቄ ምርጫ ቦርድ ጋር በደረሰበትና ህዝበ ውሳኔ እንደሚካሄድ በተገለጸበት ሁኔታ አማራጭ አንድ አሁንም ይሰራል በደሂድን ምነት
አማራጩ እንደ አንድ አማራጭ ሆኖ ቀርቧል። የሲዳማ ክልል እንሁን የሚል ጥያቄ ከክልል ምክር ቤት አልፎ ምርጫ ቦርድ ድረስ ደርሷል። ምርጫ ቦርድም የማስፈጸሚያ መርሃ ግብር አውጥቷል። የሲዳማን የህዝብ ጥያቄ ወደኋላ ሊመልስ የሚገባ ጉዳይ አይደለም። ጥናቱ ላይ ግን ሲዳማ ህዝብም ይሳተፋል ማለት ነው። በሪፍረንደምም ህዝቡ ደቡብ ክልል ሆኜ መቀጠል ይፈልጋለሁ አልፈልግም ነው የሚለው። መጨረሻ ሪፍረንደም የሚያቀርበው ውሳኔ ሀሳብ ይሄ ነው። ስለዚህ የጥናቱ ውጤት ላይ የሲዳማ ህዝብም እንደ ህዝብ ይሳተፍበታል። ነገር ግን ከህገ መንግስቱ አንጻር ከምርጫ ቦርድ የሄደበት ህገ መንግስታዊ መብቱ በፍጹም ወደኋላ አይስተጓጎልም። እሱ በራሱ መንገድ መሄድ ይከበርለታል፣ ይጠበቅለታል ማለት ነው።
ሰሞኑን በሲዳማ ዞን የተፈጠረውን ሁኔታና የደረሰውን ጉዳት አስመልክቶ በዚህ ስብሰባ የተወሰነ ነገር አለ? ምንድን ነው የደረሳችሁበት ድምዳሜ?
ሲዳማ ዞን ውስጥ የተፈጠሩ ያለመረጋጋት እና ግጭቶች እና የሰዎች ህይወት ንብረት መውደምም አስከትሏል። ይህንን አስመልክቶ ክልላዊ ሁኔታ ሲገመገም በዋነኝነት የተስተዋሉ ችግሮች ዝርዝር ለማየት ተሞክሯል። ህገ መንግስታዊ ስርዓቱ ያስቀምጣቸው አሰራሮች እንደተጠበቁ ሆኖ ከህገ መንግስቱ ስርዓት እያለም በተለየ በኃይል ጉዳይ ለማስፈጸም የሚሄድበት ርቀት አለ። ከዚህ ጋር ተያይዞ ደግሞ በተደራጀ መንገድም ጭምር ለውጥ እንዲፈጠር የተደረገበት እንቅስቃሴ ያለ ማለት ነው። ይሄ ትክክል አይደለም፣ ሊወገዝ የሚገባ ነው። በጉዳዩ ላይ ድርሻ አላቸው የሚባሉ ተጠርጣሪ ግለሰቦች በህግ ቁጥጥር ስር ውሎ በህግ እንዲመረመር ጉዳያቸው በህግ እንዲታይ እየተደረገ ያለበት ሁኔታ አለ። ከዛ ባለፈ ግን ፖለቲካሊ ጉዳዩን ያየንበት አግባብ በሲዳማ ብቻም ሳይሆን በሌሎቹ የክልላችን ዞኖች ውስጥ የሚስተዋሉ አዝማሚያዎች የስርዓት አልበኝነት፣ ህግን ያለ ማክበር እንቅስቃሴዎች የፖለቲካ አመራሩ ጉዳይ አመራሩ ደግሞ ጉዳዩን አመራር ኃላፊነት ልክ ተመልክቶት ችግሩ እንዳይፈጠር በቅድሚያ እያስተካከሉ ከመሄድ ጋር ያለውን ጉድለት በማየት በአንዳንድ አመራሮች ላይ ርምት እርምጃ የአመራር እገዳ የማድረግ ነገር ግን ቀጥሎ ደግሞ እነዚህ መድረኮች ከጨረሱ በኋላ ዝርዝር ጉዳዩን በጥልቀት በመገምገም ለምን የሆነ ምክንያቱ ምንድን ነው የሚለውን በዝርዝር ፈትሾ ተጨማሪ ፖለቲካ ተጠያቂነት የሚያስፈልጓቸው ጉዳዮች ካሉ እሱን የማረጋገጥ ሌሎች በህግ የሚሄዱ ጉዳዮች ደግሞ በራሳቸው የህጉን ተከትሎ ዳር እንዲደርሱ የማድረግ ስራ የምንሰራበት ይሆናል ማለት ነው።
ክቡራትና ክቡራን አድማጮች፣ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ ማምሻውን ለአሜሪካ ድምፅ የሰጡትን ማብራሪያ ነው እየተከታተላችሁ ያላችሁት። አቶ ሞገስ ማብራሪያውን የሰጡት የደቡብ ኢትዮጵያ ብሔር ብሔረሰቦችና ህዝቦች ክልል ገዢ የሆነው ፓርቲያቸው ወይም ደኢህዴን ጉባኤውን ካጠናቀቀ በኋላ ከእስክንድር ፍሬው ጋር ባደረጉት ቃለ ምልልስ ነው። ይቀጥላል።
አንድ በስፋት እየተነሳ ያለ ነጥብ ላንሳለሁ። አቶ ሞገስ፣ 11/11 ይታወቅ ነበር አንዳንድ ነገሮች ሊያጋጥሙ እንደሚችሉ። አዋሳ ላይ በቂ ጥበቃ ያደረገው የክልሉ መንግስት እና ደኢህዴን በሌሎች የሲዳማ ዞን ከተሞች ላይ ተመሳሳዩን ማድረግ አልቻለም። ያ ራሱ ለደረሰው ጉዳት አስተዋጽኦ አድርጓል የሚሉ ወቀሳዎች ይሰነዘራሉ በማህበራዊ ሚዲያ። በዚህ ላይ ምንድነው እናንተ አቋም እናንተ አስተያየት?
ይሄ እንግዲህ በዋነኝነት የጸጥታ አካሉ ዝርዝር ግምገማ ነው ሊሆን የሚችለው። ትክክል ነው 11/11 የተባለው በባለፈው አንድ አመት የዞኑ ምክር ቤት አምላክ 11 ወስኖ ስለነበረ የክልል ጥያቄነቱን በአንድ አመት ጊዜ ውስጥ ጠብቆ ካለማገኘቱ በውሳኔ ላይ ካለመድረሱ ጋር ተያይዞ ተብሎ የሚቀርቡ አሉ። ነገር ግን ለምንድን ነው ሐዋሳ ከተማ ውጪ ያሉ በሌሎች በዞኖቹ ወረዳዎች ላይ እና ከተሞች ላይ ይሄ ችግር የተስተዋለው የሚለው ነገር፣ ዞኑ በርካታ መዋቅሮች አሉት። ወደ 36 የሚደርሱ መዋቅሮች ናቸው ያሉት የወረዳ የከተማ ማለት ነው። እነዚህ ጥፋት ተፈጽሞዋል የሚባሉ አካባቢዎች ከ5-6 የሚበልጡ አይደለም። ነገር ግን ለምን በዚህ ቦታ እንደዚህ አይነት ነገር ሊፈጠር ቻለ፣ ከጸጥታ አንጻር የነበረው ጋፕ ምንድን ነው የሚለውን የጸጥታ መዋቅሩ በራሱ መንገድ ገምግሞ ሪፖርት ሲያደርግ የምናየው ነው። በሂደት እየተመረመረ ያለ ስለሆነ ማለት ነው የጸጥታ ኃይሉ ገምግሞ ሲያሳውቀን ነው ይፋ ልናደርግ የምንችለው እና መረጃውንም በጸጥታ መዋቅሩ በኩል የሚገኝ ስለሆነ በዛ ማግኘት የሚቻል ይሆናል ማለት ነው።
የመጨረሻ ጥያቄ ላድርገው እና አቶ ሞገስ ጊዜዎትና ለመውሰድ የፖለቲካ እርምጃ ወስደናል ብለዋል። ለምሳሌ የሲዳማ ዞን የፊት አመራሮችን የአፋ ከተማ አመራሮችን አንስታችኋል። ያኛው ምናልባት በቅርቡ ከተፈጠረው አለመረጋጋትና ግጭት ጋር የተያያዘ ነው ተብሏል። ነገር ግን በሌሎች ላይ ለምሳሌ በሀዲያ ዞን የፊት አመራሮችም ላይ ተመሳሳይ እርምጃ ተወስዷል እና ይሄኛው ከምን ጋር የተገናኘ ነው? ምንም ሰው ባልተጎዳበት ጥፋት ባልደረሰበት ሁኔታ እንዴት እርምጃ ተወሰደ የሚሉ አስተያየቶች በማህበራዊ ሚዲያ ይደመጣሉ። ይሄኛው ከምን ጋር የተያያዘ ነው?
የግድ ሰው አመራር እርምጃ መወሰድ የሚያስፈልገው የሰው ህይወት ከተጎዳ በኋላ ንብረት ከወደመ በኋላ መሆን የለበትም። ከባለፈው መማር ይጠይቃል። በሆሳናም የነበሩ አዝማሚያዎች እና ምልክቶች ጥሩ አልነበሩ። ከእሱ ጋርም ተያይዞ የአስተዳዳሪ ግል ሊኖር የሚችለውን የኃላፊነት ድርሻ ከመወጣት አንጻር ጉድለት ያለው መሆኑ ተወስዶ ዝርዝር ግምገማው በራሳችን የውስጥ አሰራር በቀጣይ የምናየው እንደተጠበቀ ሆኖ የነበሩ ሂደቶቹ ተገቢነት የጎደላቸው ከመሆኑ ጋር ተያይዞ እርምጃ ስራ አስፈጻሚ በነበሩ ዘርዘር ባለ መንገድ በገመገመው ግምገማ ተነስቶ ስራ አስፈጻሚ እርምጃ ወስደዋል ማለት ነው። ስለዚህ የግድ መውደም የህይወት መጥፋት መኖር ያለበት አይደለም ማለት ነው።
የመጨረሻ ጥያቄ ብዬ ነበር አንድ ላክል። አቶ ሞገስ የደቡብ ክልልን ያደረጃጀት ሁኔታ መፍታት የሚቻለው አጠቃላይ በኢትዮጵያ ከኢትዮጵያ ሁኔታ አንጻር በመመልከት ነው። ፌዴራሊዝሙን ማየት ይጠይቃል፣ ህገ መንግስቱን ማየት ይጠይቃል የሚሉ ሀሳቦችን ተንሸራሽረዋል። አሁን እናንተ ያስጠናችሁትን ጥናት መሰረት አድርጎ በተዘጋጀው መድረክ ላይ ለምሳሌ ህገ መንግስቱ ክልል የመሆንን ጥያቄ ማንኛውም ዞን ማቅረብ እንደሚችል በይፋ ባስቀመጠበት ሁኔታ እንዲህ አይነት ጥናቶች ማጥናት ማወያየትም እንግዲህ የሚያመጣው ውጤት ከሚጠበቀው ያነሰ ሊሆን ይችላል የሚሉ ሀሳቦች እየተሰነዘሩ ነው። እና ከህገ መንግስቱ አንጻር አጠቃላይ በሀገሪቱ እየተተገበረ ካለው ፌዴራሊዝም አንጻር ከሀገራዊ ሁኔታው አንጻርም ገምግማችሁታል ወይ ለማለት ፈልጌ ነው።
ጥናቱ በጣም ሰፊና ጥልቅ ጥናት ነው። በጣም በርካታ ለሀገር አሰራርም ለቀጣይ መስተካከል በሚገባቸው ጉዳዮች ላይ ግኝቶችን ይዞ የመጣ ጥልቅ ጥናት ነው። ጥናቱ ለክልሉ ብቻ ሳይሆን በፌዴራል መንግስትም በኩል ትኩረት ቢደረግ አጽንኦት ቢሰጣቸው አሰራር ቢኖራቸው መሻሻል ቢገባቸው ያላቸውን ጉዳዮችም ጭምር እንደዚሁ ጠቁመዋል። አንድ ራሱን የቻለ ቻፕተር በጥናቱ የተመለከተው በፌዴራል መንግስቱ በቀጣይ ቢታይ ብሎ የቀረቡ ጉዳዮች ናቸው ማለት ነው።
ህገ መንግስቱ ይጨምራል። ይሄ አሁን ያሉኝ በፌዴራል መንግስቱ ያሉኝ የህገ መንግስቱን አንዳንድ አንቀጾች ይጨምር ይሆን?
ለምሳሌ ህገ መንግስቱ ብሄር ምክር ቤት አንድ ብሄረሰብ ምክር ቤት ካለ ምክር ቤቱ ክልሉ ሊደራጅ ብሎ ጥያቄ ካቀረበ ሊስተናገድ ይገባል ነው የሚለው። ከሱ ጋር ተያይዞ ዝርዝር ህጎችም የሉትም። ምን ሲሆን ነው ሊመለስ የሚችለው፣ ምን አይነት ነገሮች ሲሟሉ ነው የሚለው ነገሮችን ያላመላከተ ከመሆኑ ጋር ተያይዞ ያው የአንዳንድ የህገ መንግስቱ አንቀጾች በተግባር ወደ ጥያቄ ወደ ተግባር አሰራሮች ሲገባ በራሳቸው ደግሞ የሚጠይቁት መሻሻሎች፣ እድገቶች ይኖራሉ ማለት ነው። እነዚህንም ጭምር ቢታይ በህገ መንግስቱ ላይ መታየት የሚገባቸው ጉዳዮች ቢኖሩ ብሎ ጥናቱ ሪከመንድ አድርጓል። እኛ የሪከመንዴሽኑን መጥፎን አላለም። ምክንያቱም ህገ መንግስትም በሆን ህብረተሰቡን፣ ህዝቡን የበለጠ ሊጠቅሙ በሚገባቸው ጉዳዮች፣ ሊያግዙ በሚገባቸው ጉዳዮች ይሻሻሉ የሚባሉ ሂደቶች ካሉት ህገ መንግስቱም አይነኬ ነው ብላ አላስቀምጥም። መሻሻል በሚገባ ጉዳይ ሊሻሻል እንደሚገባ የህብረተሰብ ለውጥ ዳይናሚክ እንደመሆኑ መጠን በየወቅቱ ሊመጡ የሚችሉ የህብረተሰብ ለውጦችን ጭምር ተከትሎ የሚመጡ ጉዳዮች ካሉ ህገ መንግስቱ በራሱ ህገ መንግስት መሰረት መንገድ ሄዶ ማሻሻል እንደሚቻል ስለሚጠቁም የጥናት ተመራማሪዎችም ያቀረቡት ሀሳብ እሱ ከመሆኑ ጋር ተያይዞ በእኛ በኩልም በአመራር በኩል በተደረገው ውይይትም አሰራር ስርዓቶች ተፈትሾ መሻሻል የሚገባቸው ጉዳዮች በእኛ በውስጥ በክልላችን ስም በመንግስት በኩልም በፌዴራል በኩልም ያሉ ጉዳዮችን ያቀረበ ከመሆኑ ጋር ተያይዞ የፌዴራል መንግስትም የክልል መንግስትም ይህንን እንደ አንድ ግብአት ወስዶ በቀጣይ በሚኖሩ አጠቃላይ የሪፎርም ሂደቶች ውስጥ አይቶ እንደ ግብአት ውስጥ ሊጠቀምበት የሚችል ከመሆኑ ጋር ተያይዞ የሚጣል ሀሳብ አይደለም ለማለት ፈልጌ ነው።
የህዝባዊ ውይይቱ መቼ ይጀምራል?
ፕሮግራም አውጥተን እናሳውቃለን ብለናል።
አቶ ሞገስ ባልቻ የደሂድን ማዕከላዊ ጽህፈት ቤት ኃላፊ እና የስራ አስፈጻሚ ኮሚቴ አባል በስልክ ከሐዋሳ ለሰጡኝ ማብራሪያ በጣም ነው የማመሰግነው። ስለ ጊዜዎት
አመሰግናለሁ አቶ እስክንድር።